ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰኞ መስከረም 1 2010
እንኳን ለአዲሱ ዓመት አደረሳችሁ የተከበራችሁ አድማጮቻችን።
ዛሬ በዩናይትድ ስቴትስ የሐዘን ቀን ነው። ልክ የዛሬ 16 ዓመት በዛሬው ዕለት በዩናይትድ ስቴትስ ምድር ላይ በተፈጸሙ የሽብር ጥቃቶች የኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ተከስ ፎቆችና ከዋና ከተማይቱ ዋሽንግተን ዲሲ ወጣ ብሎ የሚገኘው የመከላከያ መስሪያ ቤቱ መንገደኞችን አሳፍሮ ይበሩ በነበሩ ሲቪል አይሮፕላኖች ተመቱ። አንድ አይሮፕላን ፔንሲልቬኒያ ግዛት ውስጥ ወደቀ። በዚያም ብዙ ሕይወት ጠፋ።
Bishop, Chris Romeo Bashunda, Jeffrey Donald Bittman, Albert Bewa Blackman Jr., Christopher Joseph Blackwell, Carrie Rosella Blackburn, Susan Lay Bland, Harry Blanding Jr., Janice...
ክብራትና ክብራን አድማጮች ቀደም ሲል የሰማችሁት በዚህ በመስከረም አንዱ ጥቃት ህይወታቸው የጠፋ ሰዎች ስም ዝርዝር ሲነገር ነበረ። ኢትዮጵያውያን በተለይ በዩናይትድ ስቴትስ የሚኖሩ ይህንን ዕለት በሁለት ስሜት ነው የሚያከብሩት፣ አንድም በበዓል ስሜት አንድም በሐዘን ጸሎት።
ይህንን ሐዘን ያመጣ ድርጊት ይህንን መጥፎ ነገር የሰሩትን ሰዎች በአንድ አንጻር፣ የዚህ ደግሞ የክፉ ተግባር ሰለባ የሆኑትን በሌላው አንጻር ሆነን ስንመለከት ለተጎዱት ስንጸልይ ቆይተናል። እነዚያም ጉዳቱን ያደረሱትና ደጋፊዎቻቸውንም እግዚአብሔር ልቡና እንዲሰጣቸው በጭካኔ ፋንታ ርኅራኄ ምን እንደሆነ እንዲማሩ እንዲያውቁ እግዚአብሔር አይነ ልቡናቸውን እንዲከፍተላቸው አብረን ነው የምንጸልይ።
በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅዱስ ማርያም የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተዳዳሪ ርዕሰ ደብር አብርሃም ሀብተስላሴ ናቸው የተሰሙት። በአብይ ርዕስ ይመለሳሉ። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅታችን አሁን ተጀምሯል።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ እኔም አዲሱ አበበ ነን።
ለአርዕስተ ዜናው አዲሱ፣
ቀደም ሲል እንደተገለጠው አሸባሪዎች ከ16 ዓመት በፊት ዩናይትድ ስቴትስ ላይ ያደረሱት የሽብር ጥቃት ዛሬ ዋሽንግተን አካባቢና ኒውዮርክ ውስጥ ታስበዋል። የዩናይትድ ስቴትስ ዜጎች ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓጓዙ ውጭ ጉዳይ ሚኒስቴር አስጠነቀቀ። ኢርማ ፍሎሪዳና ደቡብ ጆርጂያን መታ። ሶማሊያ ውስጥ አጥፍቶ ጠፊ 16 ሰዎች ገደሉ። ዋና ዋናዎቹ ናቸው።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓ ቆጣጠር በ2001 ዓ ም የዛሬ 16 ዓመት ዩናይትድ ስቴትስ ውስጥ በተለይም ኒውዮርክና ዋሽንግተን ላይ በደረሰው የአሸባሪዎች ጥቃት የሞቱትን የሚያስታውስ የጸሎት መርሃ ግብር መምራታቸው ተነገረ። የመጀመሪያው የአሸባሪዎች አውሮፕላን የኒውዮርኩን ሰማይ ጠቀስ የንግድ ማዕከል ሕንጻ ባጠቃበት በዋሽንግተን አቆጣጠር ከጠዋቱ ልክ 2:30 ላይ ዋይት ሀውስ ውስጥ በተካሄደ የህሊና ጸሎት ስነ ስርዓት ተካሂዷል። ሁለተኛው የነውጠኞቹ ጄት በዚያ በኒውዮርኩ የንግድ ማዕከል ሕንጻ ላይ ከ23 ደቂቃ በኋላ እንዳረፈ ተጠቅሷል። ኒውዮርክ ውስጥም ልክ እንደ ዋይት ሀውሱ ስነ ስርዓት የህሊና ጸሎት ከተደረገ በኋላ የጥቃቱ ሰለባዎች ቀደም ሲል እንዳዳመጣችሁት የስም ዝርዝራቸው ተነቧል። ምክትል ፕሬዚዳንት ማይክ ፔንስ ደግሞ አንደኛው የአጥቂዎች ጄት ወደ ወደቀበት ሻንክስቪል ፔንሲልቬኒያ የተጓዙ ሲሆን የአውሮፕላን የተከሰከሰው አደጋ የሚያደርሱ መኖራቸውን ያወቁ የአውሮፕላኑ መንገደኞች አውሮፕላኑን ለመቆጣጠር ሲሞክሩ እንደነበረም ይታወሳል።
የሽብሩ ቡድን አልሸባብ ጥቃት ለማድረስ በመዛቱ አሜሪካውያን ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ማስጠንቀቂያ አውጥቷል። በተጨማሪም የዩናይትድ ስቴትስ ዜጎች በመላ ሀገሪቱ ሊደርስ ከሚችለው ጥቃት ራሳቸውን እንዲጠብቁ ማስጠንቀቋል። በዚሁ መሰረት የውጭ ጉዳይ መስሪያ ቤቱ ሰሜናዊ ምስራቅ ኬንያ ውስጥ ወደሚገኙት ማንዴራ፣ ዋጂና ጋሪሳ ቀበሌዎች፣ ወደ ጣና ባህርና ላሙ የወደብ ከተሞች፣ ወደ ሰሜናዊ ማይንዲና ኪሊፊ ክልሎች፣ ወደ ናይሮቢ የኢስትሊ አጎራባች ክልሎች ከመጓዝ እንዲቆጠቡ አስጠንቅቋል። ሞምባሳ ውስጥ ከሆነ የዩናይትድ ስቴትስ ዜጎች ቀን ቀን ኦልድ ታውን ውስጥ መንቀሳቀስ እንደሚችሉ ኤምባሲው ጨምሮ መክሯል።
ኤማ በመባል የተሰየመው ዝናብ የቀላቀለ ኃይለኛ አውሎ ነፋስ ዛሬ ሰኞ ወደ ቀላል ማዕበልነት ተለውጦ ሰሜን ፍሎሪዳና ደቡባዊ ጆርጂያ ማዳረሱ ተሰምቷል። ምንም እንኳ በቀላል ማዕበልነት ቢፈረጅም አደገኛነቱ እንዳለ መሆኑ ታውቋል። የዩናይትድ ስቴትስ ብሔራዊ የሄሪኬን ማዕከል እንዳስጠነቀቀው ኤማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ወደቦችን ሊያወድም የሚችል ኃይል አለው። የሄሪኬን ማዕከሉ በተጨማሪም ኤማ አውሎ ነፋስ በሰሜን ምስራቅ ፍሎሪዳ፣ ደቡባዊ ምስራቅ ጆርጂያ እና ደቡብ ካሮላይና ውስጥ ከባድ ማዕበል ሊያስከትል እንደሚችል ተገልጧል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አልሁሴን መንግስታት ወደ አምባገነንነትና ወደ ጭቆና እንዲሁም ሰብአዊ መብቶችን ወደ መርገጥ እያመሩ ናቸው ሲሉ አስጠንቅቀዋል። ከፍተኛ ኮሚሽነሩ በዚያ ሳምንት ጄኔቫ በተጀመረው ለሶስት ሳምንታት በሚዘልቀው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ መክፈቻ ላይ ስላደረጉት ንግግር ሪፖርተራችን ሊሳ ሽላይን ዘግባለች። አዳነች ፍሳይ ታቀርበዋለች።
የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በዓለም ዙሪያ ያለውን የሰብአዊ መብት አያያዝን በሚመለከት የጠለመ ገጽታ እንዳለን የገለጹት ጉልበት የሚጠቀሙት ጽንፈኞችንና አሸባሪዎችን ተግባር አውግዘዋል። በህብረተሰብ ላይ ዋናው አደጋ የሚሆነው ግን የሰብአዊ መብት መከበርን የሚቀርፉ መንግስታት ናቸው ብለዋል። ዘይድ በ39 ሀገሮች ተፈጸሙ ስላሏቸው ሰፊ የሰብአዊ መብት ረገጣዎች ተናግረዋል። ራኺን በተባለው የሚያንማር ክፍለ ሀገር መንግስት በሚያካሄደው ጭካኔ የተመላበት የጸጥታ እንቅስቃሴ ምክንያት ከ270,000 በላይ የሚሆኑ አናሳዎቹ ሮሂንጋ ሙስሊሞች ወደ ባንግላዴሽ መሰደዳቸውን ከፍተኛው የሰብአዊ መብት ኮሚሽነር ጠቁመዋል።
We have received multiple reports and satellite imagery of security forces.
ብዙ ዘገባዎችና የሳተላይት ምስሎች ደርሰውናል። የጸጥታ ኃይሎችና የአካባቢው ሚሊሻዎች የሮሂንጋ መንደሮችን በሳት ሲያጋዩ ያሳያሉ። የሚሸሹ ሲቪሎችን መግደል ያካተቱ ግድያዎች እንደሚፈጸሙ ቀጣይ ዘገባዎች ይደርሱናል።
የሚያንማር መንግስት በአሁኑ ወቅት የሚያካሂደውን ወታደራዊ እንቅስቃሴና በሮሂንጋዎች ላይ የሚፈጽመውን አድሎ እንዲያቆም ዘይት ጥሪ አቅርበዋል። ከፍተኛው ኮሚሽነር አያይዘውም የመን ላይ የሚካሄደው በሳውዲ አረቢያ የሚመራ የጥምረት ኃይል የአየር ድብደባን አውግዘዋል። የአየር ድብደባው በአብዛኛው በሀገሪቱ ከ5000 በላይ ለሚሆኑ ሲቪሎች ማለቅ ተጠያቂ ነው ብለዋል። ወደ አፍሪካ ሲያመሩ ደግሞ የማዕከላዊ አፍሪካ ሪፑብሊክ የጸጥታ ሁኔታ በፍጥነት እየተባባሰ መሄድ በጽኑ እንዳሳሰባቸው አስገንዝበዋል። ሀገሪቱ በሃይማኖትና በዘር ልዩነት ላይ በተመሰረተ ግጭት ምክንያት በመፍረስ አፋፍ ላይ ትገኛለች። ጸረ ባላካና የቀድሞ የሴሌካ ቡድኖች እንዲሁም አንዳንድ ሌሎች ቡድኖች ለሚካሄደው ጥቃት አዙሪት ተጠያቂ ናቸው ሲሉም የሰብአዊ መብት ከፍተኛ ኮሚሽነሩ አስገንዝበዋል። የዘይድ ከፍተኛ ኮሚሽነርነት የሚያበቃው በያዝነው ዓመት ሲሆን በሳቸው የኮሚሽነርነት ጊዜ ዓለም እየጠለመና አደገኛ እየሆነ መሄዱን ገልጸዋል። በዓለም ዙሪያ ጦርነትንና አስከፊ ስቃይን ሊያስወግድ የሚችለው የሰብአዊ መብት መርህ ብቻ ነው በማለት አስገንዝበዋል።
በመጨረሻም የሶማሊያው አሸባሪ ቡድን አልሻባብ ከኬንያ ጋር በሚያገናኘው ድንበር ላይ በምትገኘው የሄልድ ሃዎ ቁልፍ ከተማ ላይ ዛሬ ሰኞ ጥቃት አካሄዶ ቢያንስ 16 ሰዎች መሞታቸውን ባለስልጣናትና የከተማቱ ነዋሪዎች አስታውቀዋል። የደህንነት ኃይሎች እንዳስታወቁት ከሆነ ነውጠኛው ቡድን ሶማሊያና ኬንያ ድንበር ላይ በሚገኙ በከተማይቱ 3 አካባቢዎች ላይ ነው ጥቃት ያፈጸመው። ጥቃቱ የተጀመረው ነውጠኛው ቡድን ማለዳ ላይ ከተማይቱን ከሁሉም አቅጣጫ ከወረረ በኋላ እንደሆነም ተነግሯል። 2 የሄልድ ሃዎ ነዋሪዎች እንዳስታወቁት የአልሻባብ ተዋጊዎች በመጀመሪያ ከከተማይቱ 6 ኪሎ ሜትር ርቀት ላይ የሚገኘውን ወታደራዊ ጦር ሰፈር አጥቅተዋል። ሁለተኛው ጥቃት የተፈጸመው ከተማይቱ ውስጥ በሚገኘው ፖሊስ ጣቢያ ላይ ባነጣጠረ ወታደራዊ ውጊያ መሆኑን አንድ የሄልድ ሃዎ የቀድሞ አስተዳዳሪ ገልጠዋል። በፖሊስ ጣቢያው ላይ አካባቢ ከባድ የተኩስ ልውውጥ እንደተካሄደም ተነግሯል። ለሰዓት ያለን ዜና በዚህ አበቃ። ይህ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ 12110 እና 12140 ኪሎ ሄርዝ እንዲሁም በናይል ሳይት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 1 2010 ዓ ም ምሽት ፕሮግራም ነው።
የባህር ማዕበል በደቡብ ምስራቅ ዩናይትድ ስቴትስ ከከፍተኛ ስጋት ጋር
አዎ በጣም ኃይለኛ ነበር። እኛ ጋር ይድረስ አይኑ ሲቶን ወደዛ ሲሄድም የነበረው ንፋስ ዛፎችን ገነጣጥሏል። እዚህ ማያሚ ውስጥ ደግሞ በእያንዳንዱ ሰው ግቢ ውስጥ 2-3 ዛፍ አለ። ያ አሁን እኔ ግቢ ውስጥ 2 ዛፎች ተገነጣጥለዋል።
ከማያሚ ፍሎሪዳ ነዋሪ ኢትዮጵያውያን አንዱ አቶ ከፍያለው ፈቃደ ናቸው የተነጋገርናቸዋል።
አሁን
አድማጮች የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜና የሚተናተኑበት የመጽሔት ክፍለ ጊዜ ነው። ቀዳሚው የምሽቱ አብይ ርዕስ ነው።
ዛሬ መስከረም 1 በኢትዮጵያውያን ዘንድ በአሜሪካውያን ዘንድ በከበደ ሐዘን ታስቦ የሚውል ቀን ነው። ልክ የዛሬ 16 ዓመት 1994 ዓመተ ምህረት በበረራ ቁጥር 77 የተመዘገበ አሜሪካን ኤርላይንስ አይሮፕላን ተሳፍረውበት ከነበሩ 59 መንገደኞች ጋር ተጠልፎ የዩናይትድ ስቴትስ የመከላከያ ሚኒስቴር ላይ እንዲወድቅ ተደረገ። ያኔ ፔንታገን ውስጥ የነበሩ 125 ሰዎችም ተገደሉ። 59ኙ መንገደኞች አብረው ሞቱ። ከዚያ ቀደም ሲል በአልቃይዳ የተጠለፈው የመጀመሪያው አይሮፕላን ከጠዋቱ ለሶስት ሰዓት 20 ደቂቃ ሲሆን ኒውዮርክ ከሚገኙት ሁለት ሰማይ ጠቀስ መንታ ፎቆች ከአንዱ ጋር ተጋጨ። ከ23 ደቂቃዎች በኋላም ሁለተኛው መንታ ሕንፃ ተመታ። ግዙፎቹ የዓለም ንግድ ማዕከል ፎቆች ወደቁ። አራተኛው አይሮፕላን ፔንሲልቬንያ ግዛት ውስጥ በተሳፋሪዎቹና በጠላፊዎቹ መካከል በተነሳው ትንቅንቅ መሃል ወደቀ። መስከረም 1 1994 ዓመተ ምህረት የ2996 ሰው ሕይወት በእነዚህ የሽብር ጥቃቶች ጠፋ። በ6000 ሰው ላይ ጉዳት ደረሰ። $10 ቢሊዮን የተገመተ ጉዳት ደረሰ በንብረት ላይ። ፕሬዚደንት ዶናልድ ትራምፕ ዋይት ሃውስን ከተረከቡ ወዲህ የመጀመሪያውን መስከረም 1 ዛሬ በተለያዩ የዝክር ክንዋኔዎች እያሳለፉ ናቸው። ግራውንድ ዜሮ ተብሎ የሚጠራውን የኒውዮርክ የሰማዕታቱ ቤተመዘክር ፔንታገንን እየጎበኙ ሲሆን ፕሬዚደንቱ፣ ቀዳሚት እመቤቷ፣ ምክትል ፕሬዚደንቱና ባለቤታቸው፣ በዋይት ሃውስ ቤተ መንግስትም የጸሎት ስነ ስርዓት ተከናውኗል። ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዕለቱን በድርብ ስሜት ነው የሚውሉት። ዋሽንግተን ዲሲ ወደምትገኘው የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ደብር አብርሃም ሀብተ ስላሴን ደውዬ አነጋግሬ ነበር። በቅድሚያ ለአዲሱ ዓመት መልእክት አላቸው።
በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ዙሪያ ያላችሁ ወገኖቻችን ኢትዮጵያውያን እግዚአብሔር በረድኤቱ በቸርነቱ ጠብቆ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ይህ በዓል ታላቅ በዓል ነው። ሃይማኖታዊ ብቻ ሳይሆን አገራዊም ጭምር ነው። ዛሬ እንደ ጥንቱ ቢሆን እንኳን ሰው ከብቱ ሁሉ አርፎ የሚውልበት ዕለት ነው። በእኛ ደግሞ ርዕሰ አውደ ዓመት ቅዱስ ዮሐንስ ነው የሚባለው። ብዙ ትውፊት አለው፣ ብዙ ባህል አለው። ኢትዮጵያችን በዚህ የታደለች ናት። በቤተ ክርስቲያንም በቤተሰብም የሚያስፈልገውን እያደረግን በየዓመቱ እናከብረዋለን። ለዚህም እንግዲህ እግዚአብሔር የተመሰገነ ይሁን። አሁንም ይህንን አመት ስራ የምንሰራበት በይቅርታ በሰላም በፍቅር ተባብረን አንድነታችንን አጽንተን የምንኖርበት የምንሰራው ስራ ሁሉ እኛንም የሚጠቅም እግዚአብሔርንም የሚያስመሰግን እንዲሆንልን ጸሎታችንን እናዘወትራለን። እግዚአብሔር ለዚህ አመት በሰላም እንዳደረሰን ለሚመጣውም አመት በቸርነቱ ጠብቆ በሰላም ያድርሰን። አሜን።
አመሰግናለሁ ርዕሰ ደብር አብርሃም ሀብተ ስላሴን። በዩናይትድ ስቴትስ ያሉ የኢትዮጵያውያን አብያተ ክርስቲያን የመስከረም አንድን ሰለባዎች በሐዘን በትካዜ በጸሎት ነው አስበዋቸው የሚውሉት። በርዕሰ አድባራት ቅድስት ማርያም ቤተ ክርስቲያንም ይኸው ተከናውኗል። ርዕሰ ደብር አብርሃም ሀብተ ስላሴ፣
እንግዲህ እኛ በጊዜውም ያደረግነው ነገር አለ። ይኸውም በአይሮፕላን ተጠቅመው እነኛ አሸባሪዎቹ 3 ቦታ ፍንዳታ ባደረሱ ጊዜ የተለየ መርሃ ግብር አዘጋጅተን ትልቅ ጸሎት አድርገናል።
ወዲያው ማለት ነው? በእለቱ ማለት ነው?
ወዲያው 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 ቀጠሮ አድርገን ነው። በእለቱ ያው ለሁሉም ድንገተኛ ነበር እና በእለቱ ምንም ማድረግ አልተቻለም። እንደዚሁ በሐዘን አሳልፈን ነገር ግን ቀጠሮ አድርገን ሰውን ሰብስበን በሚገባ ጸሎተ ፍታት አድርገናል። እንዳውም ከነዚህ ከሞቱት መካከል አንድ ሁለቱ ኢትዮጵያውያን ነበሩ። በተለይ አንድ ዶክተር ነበረ፣ እዚህም ብዙ ሰዎች የሚያውቁት ነበረ። የእሱንም ፎቶግራፍ ፈልገን ስመ ጥምቀቱንም ጠይቀን በሚገባ ጸሎተ ፍታት አድርገናል። ጸሎተ ፍታቱም ላይ ደግሞ በአማርኛም በእንግሊዝኛም ለአሜሪካ ሕዝብ የሚሆን መልእክት አስተላልፈናል። ከዛ ወዲህም ይህንን ሐዘን ያመጣ ድርጊት ይህንን መጥፎ ነገር የሰሩትን ሰዎች በአንድ አንጻር፣ የዚህ ደግሞ የክፉ ተግባር ሰለባ የሆኑትን በሌላው አንጻር ሆነን ስንመለከት ለተጎዱት ስንጸልይ ቆይተናል። እነዚያም ጉዳቱን ያደረሱትና ደጋፊዎቻቸውንም እግዚአብሔር ልቡና እንዲሰጣቸው በጭካኔ ፋንታ ርኅራሄ ምን እንደሆነ እንዲማሩ እንዲያውቁ እግዚአብሔር አይነ ልቡናቸውን እንዲከፍተላቸው አብረን ነው የምንጸልየው። እና በአጠቃላይ ምንድን ነው ይህንን ዕለት ስናስብ ሁልጊዜ የተጎዱትን እናስባለን። የሞቱትንም ነፍሳቸውን እግዚአብሔር እረፍት ሰጥቶ በመንግስተ ሰማያት እንዲያሳርፍልን። ደግሞ የአካል ጉዳት የደረሰባቸው ሰዎች አሉ፣ የቆሰሉ ማለት እና እነሱን እንደዚሁም ደግሞ እኛ ይህንን የአካል ጉዳቱን ብቻ እንመለከታለን እንጂ በመንፈስ የተጎዱም ደግሞ በጣም ብዙ ናቸው፣ በጣም ብዙ ናቸው። እነሱን ሁሉ እግዚአብሔር እንዲረዳቸው እግዚአብሔር ፈውሱን ቸርነቱን እንዲልክላቸው እንጸልያለን ማለት ነው።
ዛሬ እንዴት ነበር የተከናወነው ይሄ ስርዓት?
ዛሬ በማሳረግ ጊዜ በመጥራት ነው። በማሳረግ ጊዜ የሞቱትን ነፍሳቸውን ይማርልን ብለን የታመሙትንም ይፈውስልን ያሉትንም በሕይወት በጤንነት ይጠብቅልን በሚል ነው እንጂ የተለየ ፕሮግራም ዛሬ አላዘጋጀም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚገኙ ትውልደ ኢትዮጵያ ነዋሪዎች ትናንት ማታ ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ የሚባለው ሰፈር የተመሠረተበትን 16ኛ ዓመት ከዘመን መለወጫ በዓል ጋር አስታከው ትናንት አክብረው አምሽተዋል። ሪፖርተራችን ዳንኤል አርጋው በስፍራው ተገኝቶ ነበር።
እዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ ደስ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ይባላል። በወርሃ መስከረም በአዲስ ዓመቱ በእንቁጣጣሽ ዕለት አዲስ ዓመት ብስራት፣ አዲስ ዓመት ፍስሐ፣ አዲስ ዓመት በረከት ነው። ለመጻዊ ህይወት ጉዞ መሰረት የሚጣልበት ያለፈውን በተስተማመነጽር ወደ ሀልዮች ዞር ብለን የምንቀኝበት የጊዜ እርከን ነው አዲስ አመት። አሮጌውና መሸኝተን አዲሱን አመት እንቀበል ወዳይ ዘመድ በጋራ ሰብሰብ ብሎ ቤት ያፈራውን ባብሮነት የሚቋደሱበት የከርሞ ሰው ይበለን በሚል ምርቃት የሚከበር ኩሩ ባህላዊ ትውፊት ነው። በመላው ዓለም የሚገኙ ኢትዮጵያውያኖችም በዛሬው ዕለት አዲሱን የ2010 ዓመትን አሃዱ ብሎ ተቀብሏል። ድንበር ሳይግዳቸው አውዳመቱን ሞቅ ደመቅ ባለ ሁኔታ አክብረውሏል። ከ50 ሺህ በላይ ኢትዮጵያውያኖች ይኖሩበታል ተብሎ በሚገመተው በዚህ በመራብ ዩናይትድ ስቴትስ ካሊፎርኒያ ግዛትም ሎስ አንጀለስ ከተማ ትንሽዋ ኢትዮጵያ ተብሎ በተሰየመው ጎዳና ላይ ሰብሰብ ብለው በተለያዩ ባህላዊና አዝናኝ ዝግጅቶች በትላንትና ሁለት በታላቅ ድምቀት የ2010ን አዲስ አመት የኢትዮጵያ ዘመን መለወጫ በዓልን አክብረውሏል። በተለያዩ ባህላዊ አልባሳት ባጌጡ ህፃናት ወጣቶችና ዛውንቶችን ጨምሮ ከተለያዩ አካላት ጥሪ ተደረገላቸው እንግዶች በስፍራው ላይ በመገኘት ለበዓሉ ልዩ ድምቀት ሰጥተው አምሽቷል። በውጭ ያሉ ኢትዮጵያውያኖች ከሀገር ውጭ አውዳመትን በምን መንፈስ ነው የሚያከብሩት በሚል መነሻ ርዕስ በስፍራው ተገኝተን የበዓሉን አከባበር ድባብ ለመቃኘት ሞክረናል። ከተወሰኑትም ጋርም አጭር ቆይታ አድርገናል። እንኳን ለ2010ሩ የኢትዮጵያ ዘመን መለወጫ በዓል በሰላምና በጤና አደረሳችሁ ይያልኩ። ዛሁን ያገኘዋችሁ እዚህ በሊትል ኢትዮጵያ በዓል ያከበራችሁ ነው። ከስም ልጀምር፣ ስምም አልበል።
ማርቆስ በለጠ
ብሌን ባላለው።
ቢኒያም ዘለጋ።
እሺ፣ በምን ሁኔታ ነው እስኪ በዓሉን ያከበርከው? ያለው ከማርቆስ ልጀምር።
አዎ፣ በጣም ደስ ይላል። በእውነት ኢትዮጵያ እንግዲህ በጣም ብዙ ዩኒክ ነገሮች አሉን። ኒው ኢራችንን ሴፕቴምበር 11 ነው እናከብረው እና እዚህ ሊትል ኢትዮጵያ ሎስ አንጀለስ ሊትል ኢትዮጵያ ላይ መተን ሁላችንም በሰላም በፍቅር በአንድነት ያከበርን ነው። ሁሉም ሰው በደስታ ነው ያለው። በዚህ ሁኔታ ነው ያለ ነው።
በጣም ጥሩ እህቴስ?
አዎ፣ በጣም ደስ ይላል። ይሄ አዲስ አመትም አንድ ላይ እና የሊትል ኢትዮጵያ አኒቨርሰሪም ነው አንድ ላይ የሚከበረው ሁሉ ጊዜ በየአመቱ። አይ ቲንክ ይሄኛው 16ኛው አመት ነው አንድ ላይ ልክ በበዓሉ ላይ ነው እና በጣም ደስ ይላል። የእውነት የበዓል ስሜት ይሰጠናል።
በእውነት የለበስሽው አበሻ ልብሱላ ልክ ሀገር ቤት እንዳለሽ እና እንቁጣጣሽ በዓል አስመስለሽዋል። እንዴት ነው ወግ ባህሉ? ኢትዮጵያውያኖች በተለይ እዚህ አሜሪካን ሀገር እየኖሩ ባህላቸውን እንዳይረሱ ምን አይነት መልእክት ነው የምታስተላልፊው?
አዎ፣ እሱ በቃ ደስ የሚለው ይሄ እዚህ አካባቢ ላይ ተመጥቶ ሁሉ ሰው ያበሻ ልብስ ተለብሶ ሲታይ ደስ ይላል። ግን አንዳንዱ ዞር ዞሮ ብለ እንዳየው ደግሞ ያው ቁምጣም ሌላ ቀሚስም ተለብሶ ይመጣል። ያው ግን ሁሉም ሰው ያበሻ ነገር ቢለብስ ደስ ይላል። በዚህ ቀን ላይ አንድ ቀን ይሄ ስለሆነ ያለው የሌላ ሀገር ዜጋ ሰዎችም ስለሚመጡ የባህላችን የማሳያ ጊዜም ስለሆነ እኔ በጣም ደስ ይለኛል ያገር ባህል ለብሰው ሲታይና። እኔ እንደውም ብዙ ልብስ የለኝም ያበሻ፣ ግን ያለችኝን ለብሼ መጥቻለሁ። ሁሉም ያለውን ለብሶ ቢወጣ ደስ ይላል።
ባለቤትሽ አጠገቤ አለ፣ ቢኒያም ነው እንግዲህ ያበሻ ልብስ አላየም ያለሁትና፣ እስኪ በዓሉም እንዴት እያከበርክ ነው እስኪ?
ወይል ጓደኞቼ እንደገለጹት ባህሉ በጣም ቆንጆ ነው። ግራና ቀኝ መታየው ባህል ልብስ ለብሰው ትልቁም ትንሹም ነው መታየው። የባህል ምግብ አለ። ያበሻው ጥንካሬ የሆነ ህብረተሰብ ነው። እያየን ያለነው ነገር ደስ ይላል። ልክ እንደ ሀገር ቤትም ባይሆን የተቻለውን ያክል ሰው ባለው አቅምና ባለው ጊዜ ተገኝቶ በአበሻ ባህሉንም ዘፈኑንም ምግቡንም እያጣጣምን እየተደሰተን ያለ ነው በዚህ ሰዓት።
ሁላችሁንም በጣም አመሰግናለሁ። መልካም የ2010 የኢትዮጵያ ዘመን መለወጫ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አንድ አምላክ አሜን። ስሜ አባ ቶማስ ወልደ ዮሐንስ እባላለሁ። የምኖረው እዚህ ሎስ አንጀለስ ከተማ ውስጥ ነው። እንግዲህ በዚህ በ2010 ዓመተ ምህረት አመቱ የሰላም፣ የፍቅር፣ የአንድነት፣ የስምምነት በዓል እንዲሆን ነው የምመኘው። በይበልጥ ለሀገራችን ለኢትዮጵያ ሰላም፣ ለህዝቦቿ ፍቅር፣ አንድነት፣ ስምምነት፣ የነጻነት በዓል እንዲሆን የታመሙ የሚፈወሱበት፣ የተቸገሩ ሰዎች የሚያገኙበት፣ የታሰሩ ሰዎች ፍትህ የሚያገኙበት፣ የጨከኑም ሰዎች ልባቸው የሚራራበትና የሚቀየርበት በአዲስ ልብ የሚኖሩበትና የሚሰሩበት ዘመን እንዲሆን ለመላው የኢትዮጵያ ህዝብ ጥሬን አስተላልፋለሁ። እግዚአብሔር ኢትዮጵያን ይባርክ።
አሜን። አመሰግናለሁ አባቱ። የ2010ሩ የኢትዮጵያ ዘመን መለወጫ የሰላም የበረከት እንዲሆን በመኘት በዚህ ልሰናበት። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
በዚህ በሳምንት 7 ቀን ከመሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅቶች በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን ጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁን የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ26 ደቂቃ ነው በኢትዮጵያ አቆጣጠር።
ቅጫለ እንኳን ከዘመን ዘመን አሸጋገራችሁ። በድጋሚ ክብራትና ክብራን የቴዲ አፍሮን አበባዬ ሆይ እንጋብዛችሁ። አሁን
ምን ኤላዊው ዘመን ያላበረከቱ በኢትዮጵያ ትንሣኤ ዘመን
ለመላ አድማጮቻችን በድጋሚ እንቁጣጣሽ እንላለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ልዩ የውይይት ፕሮግራም በአትላንታ ከአሜሪካ ድምጽ የጋቢና ቪኦኤ ዝግጅት ክፍል ኑ በወጣቶችና በትምህርት ጉዳይ እንወያይ። በአትላንታ የምትገኙ ኢትዮጵያውያን የአሜሪካ ድምጽ የጋቢና ቪኦኤ ዝግጅት ክፍል የፊታችን አርብ መስከረም 15 ከቀኑ በ3 ሰዓት ፒኤም ጀምሮ እስከ 5 ሰዓት ፒኤም የሚዘልቅ ውይይት አዘጋጅቷል። በክላርክስተን ኮሚኒቲ ሴንተር ተዘጋጅቷል። አድራሻው 3701 ኮሌጅ አቬኒው ክላርክስተን ነው። በውይይቱ ላይ በትምህርት ህይወታቸውን የቀየሩ ወጣቶች ተገኝተው ስለ ስኬታቸው ይነግሩናል። አስቸጋሪ ሁኔታዎችና መፍትሄዎቻቸውም በውይይቱ ይዳሰሳሉ። በአትላንታ የምትገኙ ሁሉ በውይይቱ ላይ ተሳተፉ። ቀኑን ሰዓቱንና ቦታውን ለማስታወስ አርብ መስከረም 15 ከቀኑ 3 ሰዓት ፒኤም እስከ 5 ሰዓት ፒኤም የሚዘልቅ ይሆናል። አድራሻው በክላርክስተን ኮሚኒቲ ሴንተር 3701 ኮሌጅ አቬኒው ክላርክስተን ነው። ጋቢና ቪኦኤ ያዲሱ ትውልድ ድምጽ።
ፕሮግራማችን በተለይም ለአዲስ አመት ያዘጋጀነው ልዩ ዝግጅት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሌላ አመት ባል ከቦሌ 2 አለ።
Yo, this is Bolly 2 Harlem Crew with brand new sound from New York City, Harlem to Addis Ababa, Ethiopia. It's time to celebrate, yo!
Toy and the cover. It's ለጀለመ ጨፈር ዳሳይ ልገባ ያጎቴ ማርቼሪ ሰው ሸሄራል ላልታየ እስክታ ተዘጋጅቻለሁ መድረክ ላይ ወጥቼ ባዲሱን እስክታ አለምን ላሳይሽ አንዴ ውረዳት ቆንጆች ተሰብስበው አይን አይኔን ቢያዩኝ ዲጄ ሙዚቃውን ሲጀምርልኝ በሚገለው አይኗ ተቀሰሰችኝ ወደላይ ወደታች ጎረገረግባት እሷም ገጠመችኝ በጣም በመደሰት ምናለ ይሄ ቀን ቶሎ ባያልፍብኝ ከሷ ጋር አድሬ ለሊት ባይነጋብኝ ከሷ ጋር አድሬ ለሊት ባይነጋብኝ
Harlem 2 የተሰኘው ባንድ ራስናናሽ
ቦሌ ቱ ሃርለም
ቦሌ ቱ ሃርለም አዲስ ነው ዛሬ
ስሙም ለየት ያለ ነው አይደል
ምንም ትንሽ ወሰዳለከ ይለበት
ባል ነው በለው በለው ባል ነው አመት ባል ብለዋል
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው የመስከረም 1 አዲስ አመት በደቡብ ምስራቅ ኢትዮጵያ ያለው ሁኔታ
በደቡብ ምስራቅ ዩናይትድ ስቴትስ ነው
ዩናይትድ ስቴትስ ነው
ስትራፎ
እንዳላና በቁጥር ነው ልካደለው በደቡብ ምስራቅ ዩናይትድ ስቴትስ ያለው የአየር ሁኔታ ምን ይመስላል
አርማ ተብሎ የተሰየመው ዝናብ የቀላቀለ እጅግ ኃይለኛ የውቅያኖስ ማዕበል ዛሬ ሰኞ ረገብ ብሎ ሰሜን ፍሎሪዳና ደቡባዊ ጆርጂያን ያዳረሰ ነው። ምንም እንኳን እርማ በቀላል ማዕበልነት ቢፈረጅም ወይም ቀለል ያለ ነው ቢባልም የአደገኛነቱ ሁኔታ ስጋት ግን አሁንም እጅግ የበረታ ነው። እርማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ጠረፍ አካባቢዎችና ወደቦችን ሊያወድም የሚችል ኃይል እንዳለው የዩናይትድ ስቴትስ ብሔራዊ የሃሪኬን ማዕከል አስጠንቅቋል። የሃሪኬን ማዕከሉ በተጨማሪም እርማ ማዕበል በሰሜን ምስራቅ ፍሎሪዳ፣ ደቡባዊ ምስራቅ ጆርጂያና ደቡብ ካሮላይና ውስጥ ከባድ ማዕበልና ጎርፍ ሊያስከትል እንደሚችል አሳስቧል። ለመሆኑ በእነዚህ የሃሪኬን ወይም በከበደው የውቅያኖስ ማዕበል ውስጥ የሚኖሩ ኢትዮጵያውያን እንዴት ሆነው ይሆን? አቶ ከፍያለው ፍቃደ የፍሎሪዳዋ ከተማ ማያሚ ነዋሪ ናቸው። ማያሚን እርማ በከበደ ሁኔታ ይመታታል ተብሎ ከተሰጋባቸው አካባቢዎች አንዱ ነው። ወደ አቶ ከፍያለው ልሰዳችሁ።
በጣም አስፈሪ ነበር እንዳያችሁት በሚዲያውም እንደተላለፈው በጣም አስፈሪ ነበር። ካሁን በፊትም ያው እንደዚህ አይነት ረጅም ጊዜ ተኖርኩ ማያሚ እንደ አጋጥሞኝ ያቃል እና በእውነት ይሄኛው በጣም አስፈሪና ትልቅ ሂውጅ የሆነ ነበር ነው እንደሰማችሁት እና ግን አሁን ተርፈናል።
ከቅዳሜ ጀምሮ ያለውን ሁኔታ እስቲ ያጫውቱኝ። ቅዳሜን፣ ትናንትን እና ዛሬን እንዴት ነው ያለው ሁኔታ?
ቅዳሜ ያው ሁሉም ሰው ቤቱን መሸፈን አለበት፣ መስኮቶቹን፣ በሩን የመሳሰሉትን ሸፍኖ መቀመጥ አለበት። ቅዳሜ ማታ ነው ይደርሳል ተብሎ የነበረው። መጀመሪያ እንደተባለው ያውም እኔ ባለውበት አካባቢ ነበር አይኑ ያልፋል ተብሎ የነበረው። አጋጣሚ ሆኖ ያው እነሱም እንደገመቱት ወይ ወደ ግራ ወይ ወደ ቀኝ ይሄዳል ስለተባለ እንደው አጋጣሚ ሆኖ እኛን አልፎ ወደ ምዕራብ ነው ይሄ።
እንደውም ያልተጠበቁትና ለሌሎቹ ከለላ ይሰጣሉ ተብለው ይታሰቡ የነበሩት እንደ ታምፓ አካባቢዎችን ነው በኋላ በጣም አስግቶ የነበረው እንደውም በባሰ ሁኔታ።
ያስ እንደሱ ነበረ እንግዲህ ያው ሁኔታው ሁልጊዜ እንደዛ ነው። እነሱ ተነብዩ ነገሩን ወዴት እንደሚሄድ ለመገመት አስቸጋሪ ነው። ቢሆንም ግን ያው የከተማዋ አስተዳደሮች ወይም የሀገር አስተዳዳሪዎቹ እንደዚህ አይነት ቅድሚያ ዝግጅት እንዲደረግ በጣም ከሚገባ በላይ ነው የሚሰሩት እና አሁን እንግዲህ ማያሚ ነው ያለውበት ቦታ በአምስት ዞን ነው የተከፋፈለው። ከዛ ውስጥ በኤቢሲዲ ብለው ነው የከፋፈሉት። ኤ ቢ እና ሲ ደግሞ ግማሽ ያህል ከኔ ቤት ወደ 3 ማይል ርቀት ላይ ያሉትን በሙሉ አካባቢውን ለቀው እንዲወጡ አድርጓቸዋል።
ይሄ እርስዎን ይመለከት ነበረ?
አይመለከተኝም ነበር። አጋጣሚ ሆኖ እኔ ዲ ውስጥ ስለነበርኩኝ ለመውጣት አይመለከተኝም ነበር።
መቼም ያ የማዕበሉ አይን በእናንተ ላይ እንደተፈራው አይለፍ እንጂ የአየሩ ሁኔታ በጣም የተበላሸ እንደነበረ ግልጽ ነው ይታያል። ስፋት ያለውን አካባቢ ስለሆነ የሚሸፍነው ማዕበሉ ምን ያህል ብርቱ ነበር? በእናንተ አካባቢ የዝናቡም የነፋሱም ሁኔታ?
አዎ በጣም ኃይለኛ ነበር። እኛ ጋር ድረስ አይኑ ሲስተን ወደዛ ቢሄድም የነበረው ንፋስ ዛፎችን ገነጣጥሏል። እዚህ ማያሚ ውስጥ ደግሞ በእያንዳንዱ ሰው ግቢ ውስጥ 2-3 ዛፍ አለ። ያ አሁን እኔ ግቢ ውስጥ 2 ዛፎች ተገነጣጥለዋል። እንደዚሁም ጓደኛዬ ቤት የነበሩ የተተከሉ እንደዚህ እንደ ማንጎ የመሳሰሉት ዛፎች በሙሉ ወዳድቀዋል። መንገዱም ደግሞ በዛፍ ቅርንጫፎች አሁን ተሸፍኖ አንዳንድ መንገዶች እንዳውም ተዘግቷል። አሁን ወጥቼ ነው የተመለስኩት ወደ ቤት እና መብራት የለም። ፖሊሶች ናቸው በየመብራቱ እንትን ላይ ቆመው የሚንቀሳቀሰውን ሰው እያስተናገዱ ያሉት እና በጣም አደገኛ እና በጣም የሚያስፈራ ሁኔታ ነው የነበረው።
መቼ ነው ኤሌክትሪክ የተቋረጠባችሁ?
ጓደኛዬ ቤት ከቅዳሜ ዕለት ወዲያው እንደጀመረ ንፋሱ እንደጀመረ ነው የተቋረጠው።
አዎ የመጀመሪያዎቹ 1 ሚሊዮን ውስጥ ነው ማለት ነው ያሉ
ነው። አዎ ነው። እኔ ጋር እኔ ቤት ከትላንትና ጠዋት ጀምሮ መብራት የለንም ማለት ነው።
ጎርፍ ነበረ በአካባቢው?
እኔ አካባቢ አልነበረም፣ ግን ከኔ እንዳልኩት እንግዲህ ወደ 1-3 ማይል ርቀት ላይ ውሃ አለ። አካባቢ የሚኖሩ ሰዎች አጥለቅልቋቸዋል፣ ቤታቸው ውስጥ ገብቷል ማለት ነው።
እርስዎ የሚያውቁት በህይወትም ላይ በአካልም ላይ የደረሰ ጉዳት ይኖር ይሆን?
እንግዲህ ገና እነሱ እያዩት ነው፣ በየመንደሩ እየዞሩ ምን ያህል ጉዳት እንደደረሰና ሰው ላይ ጉዳት ደርሶ እንደሆነም እያዩት ነው ያለው የመንግስት ባለስልጣኖች። እስካሁን ድረስ ማያሚ ውስጥ በዝግጅቱ ላይ የሞቱ 2 ሰዎች አሉ። ከመሰላል ወድቀው መስኮቶቻቸውን በሚሸፍኑበት ጊዜ እንግዲህ አንዳንድ ረጃጅም ቤቶች አሉ። ከዛ ውጪ በዚሁ
ማዕበሉ ከመግባቱ በፊት
ዝግጅቱ በጣም ኃይለኛ ነበር። ውሃ አልነበረም። ይሄ ደረቅ እህል ማንኛውም አይነት እህል ምግብ ለማግኘት በጣም ከባድ ነበር። ያው እኛ እንግዲህ በየጊዜው ይሄኛው የማዕበሉ ወቅት በሚሆንበት ጊዜ ዝግጅት እናደርጋለን። በዛ ምክንያት እኛ ቀደም ብለን ያስቀመጥናቸው አንዳንድ ደረቅ እህሎች ነበሩን ቤት ውስጥ እንጂ በጣም አደገኛ ሁኔታ ነበረ እና እጥረትም ነበር።
ለመሆኑ ስንት ኢትዮጵያውያን ትሆናላችሁ ማያሚ ያላችሁ? አቶ ከፍ ያለው
200 በታች ነን ያለ ነው።
እንደዚህ አይነት አካባቢዎች ላይ ብዙ ጊዜ ሰው ከጉዳት ጋር ከአደጋ ጋር ተፋጦ ነው የሚኖረው። በክረምት በመጣ ቁጥር ወይም በጋ በመጣ ቁጥር እንዲህ አይነት ስጋቶች አሉና ምንድን ነው ለመሆኑ የሚያጣብቀው ከእንደዚህ አይነት የስጋትና የአደጋ አካባቢዎች ጋር ሰውን? ምንድን ነው እርስዎን እዛ የሚያቆዩት? በተደጋጋሚ ነው በተለየ አካባቢ ለእንደዚህ አይነት ማዕበል የሚጋለጠው?
አዎ እንግዲህ ምንድን ነው አሁን ለማያውቀው ሰው ብዙ ውጪ ሆኖ ለሚመለከተው በጣም አደገኛም ሊመስል ይችላል። አዎ በእርግጥ አደገኛ ነው፣ ግን ይሄ ቅድመ ዝግጅት ማድረግ የሚቻልበት ሁኔታ ነው ያለው። በፈረንጆች አቆጣጠር 1992 ላይ አንድሩ የሚባል ሀሪኬን ነበረ። እሱ ብዙ ጥፋቶችን አድርሶ ከሄደ በኋላ አሁን የሚሰሩት ቤቶች ራስ በኮድ ነው የሚሰሩት። መስፈርቱን የሚያሟላ ቤቶች ናቸው የሚሰሩት። ስለዚህ ምንም እንግዲህ ያው አደገኛም ቢሆን ይህን ያህል ደግሞ ኑሮን ለማካሄድ እንዲያው የሚሸሽበትም ማስወገድ የሚቻል ቦታም አይደለም። ዋናው ነገር ምንድን ነው? ሰዎች ጥንቃቄ አያደርጉ እንደዛ ማዕበሉ ያን የመሰለ ንፋስ በሚነፍስበት ወቅት ላይ ወደ ቢች አካባቢ ሄደው ለመዋኘት የሚሞክሩ ሰዎች ሁሉ አይተናል በቴሌቪዥን። እና
አሁን በጣም ብዙ ማስጠንቀቂያዎች ነበሩ።
እንደዚህ አንዳንዶቹ ደግሞ አሁን ትላንትናኛ ቤት ውስጥ ብለን እናይ ነበረ እና አንዳንድ ሰዎች መንደር ለመንደር ያ ሁሉ ንፋስ እየነፈሰ መኪና እየነዱ መንገድ ላይ የሚሄዱ ጥቂት ሰዎች አሉ። እንደነዚህ አይነት ሰዎች ጥንቃቄ የማያደርጉ ካሉ ጥንቃቄ ከተደረገበት መቼም ይህን ያህል የሚያስፈራ ቦታ አይደለም።
አቶ ከፍ ያለውን አመሰግናለሁ። የተከበራችሁ አድማጮች፣ በእነዚህ ችግሮች አካባቢ ያላችሁ የሚደርስባችሁን የምታዩትን እየደወላችሁ አኑሩልን፣ እንዲሁም በኢሜይልም ላኩልን። እናመሰግናለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ሰለሞን ክፍሌ እያዘጋጀ የሚያቀርበው ሳምንታዊ የስፖርት ፕሮግራም እንሆ።
እንኳን ለአዲሱ ዓመት አደረሳችሁ የተከበራችሁ አድማጮቼ። ሜሪ ኬታኒና ሞፋራ በታላቁ የሰሜን ሩጫ ታሪክ አስመዘገቡ። በመስክ ቴኒስ ራፋኤል ናዳል እና ስሎን ስቴፈንስ የዩኤስ ኦፕንን ዋንጫ አነሱ። በእግር ኳስ በዓለም በአደገኝነቷ የታወቀችው የሶማሊያ ከተማ ሞቃዲሾ ከ30 ዓመታት በኋላ ለመጀመሪያ ጊዜ የምሽት ውድድር አስተናገደች። እነዚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። በትውልድ ሶማሊያ እንግሊዛዊው ሞፋራ በታላቁ የሰሜን ሩጫ አከታትሎ አራቴ በማሸነፍ በዓለም የመጀመሪያው አትሌት ሆኗል። በሴቶቹ ደግሞ ኬንያዊቷ ሜሪ ኪታኒ ውድድሩን 3 በማሸነፍ ቀዳሚ ሆናለች። በትላንቱ ታላቁ የሰሜን ሩጫ በሴቶቹ በኦሎምፒክ 5000 ሻምፒዮኗ ቪቪያን ቼሪዮትም ተሳትፋለች። ሜሪ ኪታኒ የአውሮፓውያኑ ዓመት 2017 ፍጹም የተስማማት ሆኗል። በግማሽ ማራቶን የግሏን ፈጣን ሰዓት 1:05:13 አስመዘገበች። ለንደን ላይ በሙሉ ማራቶን በሴቶቹ የዓለም ክብረ ወሰን በማስመዝገብ ድል ተጎናጸፈች። ባለፈው ወር እዚህ ዩናይትድ ስቴትስ ሜይን ክፍለ ግዛት በ10 ኪሎ ሜትር ተሳትፋ 30 ደቂቃ ከ41 በመግባት ለታላቁ ሩጫ ተሟሟቀች። ትላንት በድል አጠናቃ በውድድሩ ከዚህ ቀደም 3 ያሸነፉትን ሊዝ ማክጎልጋንንና ሊሳ ማርቲንን ተቀላቅላለች። በወንዶቹም ታሪክ ተጽፏል። አራቴ በኦሎምፒክ ሻምፒዮኑ ሞፋራ በ1990ዎቹ ዓመታት በሟቹ ቤንሰን ሚሲያ የተመዘገበውን ሬኮርድ የደገመ ሲሆን የሞፋራ የሚለየው ግን አራቴ በተከታታይ መሆኑ ነው። በዚህ ውድድር በኦሎምፒክ ማራቶን የብር ሜዳሊያ ተሸላሚው ኢትዮጵያዊው ፈይሳ ሊሌሳና የኒውዚላንዱ ወንድማማቾች ዜንና ጄክ ሮበርትሰን ተሳትፈዋል። 400 ሜትር ሲቀራቸው በተለመደው ፈጣን አጨራረሱ ሞፋራ አምልጦ በአንደኝነት አጠናቀቀ። 1 ሰዓት ከ06 ሴኮንድ ነው ጊዜው። ፈይሳ ሊሌሳ በሶስተኝነት አጠናቋል። ሌላም የሩጫ ስፖርት ዜና አለኝ። ወደ ቤላሩስ ከተማ ሚንስክ ይወስደናል። በትላንቱ ግማሽ ማራቶን ኬንያዊው ሂላሪ ኪፕቱም ማዮ ሻምፒዮንነቱን ተከላክሏል። በ1:03:19 ሲያጠናቀቅ ባለፈው ዓመት ካስመዘገበው የኮርሱ ፈጣን ጊዜ በ19 ሴኮንድ ቀንሷል። የሴቶቹን የአገሬዋ የቤላሩስ አትሌት ሉድሚላ ሊያኮቪች በ1:13:53 በአንደኝነት ገብታለች። መጀመሪያ ላይ ሲያሳድዷት የታዩት የኢትዮጵያ አትሌቶች አጸደ ወርቅ ሳዱራ፣ ጂማ በቀለና ዓለም በረከት መጨረሻው ላይ አልታዩም። ኒና ሳቪናስ ሁለተኛ፣ ማሪያና ዳማንሴቪች ሶሲሊን ጄብኮስጊናት 29 ደቂቃ ከ43 ገብታ አዲሱን የዓለም ክብረ ወሰን ያጻፈችው። በላይነሽ ጸጋዬ ከኢትዮጵያ በስድስተኝነት ባጠናቀቀችበት በዚህ ውድድር የሁለተኛና ሦስተኛነቱን ስፍራ የወሰዱት ኬንያውያቱ ፋንሲ ቺሙታይና እንግሊዛዊቷ ቪዮላ ጄፕቹምባ ናቸው። የወንዶቹን ከአንደኛ እስከ አምስተኛ ያለውን ስፍራ ተከታትሎ በመግባት ያሸነፉት የኬንያ አትሌቶች ናቸው። በርናርድ ኪሜሊ አንደኛ 27:10፣ ማቲው ኪፕኮሪር እና ሮኔክስ ኪፕሩቶ ሁለተኛና ሦስተኛ። በመስክ ቴኒስ ፍላሽንግ ሚዶ ኒውዮርክ በተካሄደው በዩኤስ ኦፕን የወንዶቹን ራፋኤል ናዳል፣ የሴቶቹን ስሎን ስቴፈንስ ድል ተቀዳጅተዋል። የ31 ዓመቱ ስፓኛዊ የደቡብ አፍሪካው ኬቪን አንደርሰንን 6-3-6-3-6-4 በሆነ ውጤት አሸንፎ በኒውዮርክ ለሦስተኛ ጊዜ አሸናፊ ሆኗል። ባለፈው ሰኔ ፍሬንች ኦፕንን ላሸነፈው ለራፋኤል ናዳል በታላላቅ ውድድሮች በአንድ ዓመት ውስጥ ሁለቱን ሲያሸንፍ ለመጀመሪያ ጊዜ መሆኑ ነው። በሴቶቹ ዩኤስ ኦፕን አሸናፊዋ የ24 ዓመቷ አሜሪካዊት ስሎን ስቴፈንስ እስካለፈው ሰኞ ድረስ ደረጃዋ በዓለም 83ኛ ላይ የነበር ሲሆን በ61 ደቂቃ ውስጥ ያሸነፈቻት ማዲሰን ኪስ ደረጃዋ በዓለም 15ኛ ላይ የነበረችውን ጠንካራ አትሌት ነው። 6-3-6-0 በሆነ ውጤት ነው ያባረረቻት። ስሎን ስቴፈንስ ለድል የበቃችው ለ11 ወራት ጊዜ በህመም ከቆየችና ወደ ውድድሮቹ ከተመለሰች ከ69 ቀናት በኋላ መሆኑ ብዙዎችን አስገርሟል። ብዙ ተስፋ የተጣለባት ወጣት ሆናለችን። በዚሁ ላብቃ። በእግር ኳሱ ስፖርት ዜና ብዙ ሺህ የሶማሊያ ዋና ከተማ የሞቃዲሾ ነዋሪዎች ከ30 ዓመታት በኋላ ለመጀመሪያ ጊዜ ያውም በምሽት የእግር ኳስ ግጥሚያ ለማየት ችለዋል። በከተማይቱ ልዩ ልዩ ክለቦች መካከል የተካሄደውን ውድድር ያዘጋጀው ዓለም አቀፉ የእግር ኳስ ማህበር ፊፋ ነው። ከ16 እስከ 18 ዓመት ዕድሜ ባላቸው ወጣቶች መካከል የተደረገውን ይህን ውድድር በኮኒስ ስታዲየም ተገኝተው የተመለከቱ ብዙ ሺህ የከተማዋ ነዋሪዎች መደሰታቸውን ገልጸዋል። ዋቤሪ ሆዶንን 3-0 የረታበትን ጨዋታ የተከታተሉት የከተማዋ ከንቲባ ታቢት አብዱ መሐመድ የሞቃዲሾ ህዝብ ደህንነት ካሸባሪዎች ሊጠበቅና የተለያዩ የመዝናኛ ዝግጅቶች ይገቡታል፣ በዓለም እጅግ አደገኛ ከተማ ተብላ መጠራቷ ቀርቶ ሰላምና መረጋጋት የሰፈነባት ከተማ እንድትሆን እንፈልጋለን ብለዋል። ሐሰን ዊሽ በሞቃዲሾ የስፖርት እንቅስቃሴዎች ኮሚቴ ሊቀመንበር ሲሆኑ የውድድሮቹም የበላይ አዘጋጅ ናቸው።
ዋነገረን ቅርታ ዶትካ ሀዲ ጁጋን ወደንካ በናንኪስ
ሐሰን ይሻሉት በከተማዋ ሰላም እየተመለሰ ነው። ግጥሚያው የተደረገው ማታ ላይ ነው። በበርካታ የቴሌቪዥን ቻናሎችም በቀጥታ ለህዝብ ተላልፏል። ከተማዋ ወደ ቀድሞ ሰላሟ እየተመለሰች ነው ያሉት። በመጨረሻም አድማጮች፣ በእንግሊዙ ፕሪሚየር ሊግ ሊጉን በ10 ነጥብ በመምራት ላይ የሚገኘው ማንቸስተር ዩናይትድ ከስቶክ ሲቲ ጋር እኩል 2-2 መለያየቱ ደጋፊዎቹን አበሳጭቷል። ዩናይትድ የመጀመሪያዎቹን 3 ግጥሚያዎች ሁሉንም በማሸነፍ ሲገሰግስ መቆየቱ ይታወቃል። በቅርቡ በነጻ ዝውውር ስቶክን የተቀላቀለው ኤሪክ ማክሲም ቹፖሞቲንግ ነው 2 ጎሎች ያስቆጠረው። በጀርመኑ ቡንደስሊጋ ለሻልከ ክለብ ነበር ሞቲንግ በአጥቂነት ይጫወት የነበረው፣ የዕለቱ ኮከብ ተብሏል። ሌላው የሳምንቱ ድንቅ ጨዋታ ሊቨርፑል አርሰናልን 4-0 ያሳፈረበት ነው። የሊቨርፑል አጥቂዎች ሮቤርቶ ፈርሚኖ፣ ሳዲዮ ማኔ እና ሞሐመድ ሳላህ ናቸው ትላንት የአርሰናልን ተከላካዮች ብርግግዳቸውን ያወጡት። በዚህም ሊቨርፑል ደረጃውን ከማንቸስተር ዩናይትድ 2 ነጥብ በታች እና ከሻምፒዮኑ ቼልሲ 1 ነጥብ በላይ አድርሷል። የእንግሊዝን ፕሪምየር ሊግ ሰንጠረዥ ማንቸስተር ዩናይትድ እና ማንቸስተር ሲቲ በግብ ተበላልጠው በ10 ነጥብ አንደኛና ሁለተኛ ሲሆኑ ቼልሲ በ9 በሶስተኝነት ይከተላል። ዋትፈርድ እና ቶተንሃም ሆትስፐር 4ኛና 5ኛ ናቸው። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
እናመሰግናለን ሰሎሞን። አዲሱን ዓመት ምክንያት በማድረግ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ከትናንት በስቲያ ቅዳሜ የ5 ኪሎ ሜትር የአንድነት የፍቅርና የመተባበር ሩጫ አድርገው ነበር። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የሚባል የማኅበረሰብ ተቋምና በወጣት የበጎ ፈቃድ አገልጋዮች በተዘጋጀው የሩጫ ውድድር ላይ ሄኖክ ሰማግዜር ተገኝቶ ነበር።
ሩጫ የኛ ኢትዮጵያን ባህል ነው። የምንሮጠው ደስ ስለሚለን ብቻ ሳይሆን አንድ ግብ ላይ ለመድረስ ነው። ይህንን የኢትዮጵያውያንን አዲስ ዓመት ስናከብር ለማሸነፍ አንድ ሆኖ በህብረት መጓዝ ምን ማለት እንደሆነ እርስዎ በቁርጠኝነት አሳይተዋል።
ይህም ደግሞ ለጋራ ጥቅማችን የሚበጀን ሲሆን ሁላችንም ኢትዮጵያውያን እስክናሸንፍ ድረስ የምናደርገው ነው። ይህም ደግሞ በኢትዮጵያዊነታችን እርቅ፣ ሰላምና ፍትህ እስከሚሰፍን ድረስ ሳናቋርጥ የምናከናውነው ሊሆን ይገባል። አንድ ሩጫ አዘጋጅ ለአዲስ ኢትዮጵያ የጋራ ንቅናቄ። ከዚህ ቀጥሎ ከአንደኛ እስከ ሶስተኛ የወጡትን ከነ ሰዓታቸው ብርሃኑ አለሙ 5 ኪሎ ሜትር 15:05፣ ከሴቶች አንደኛ ያወጣችው እናቴነሽ ዳምጠው 18:21፣
እባላለሁ የመጣሁት ከአዲስ አበባ ነው። አዲሱን አመት ለማክበር ነው ይሄን ውድድር የመጣው። አንድ ላይ እንሆና እናክብር። የሴቶቹ ውድድር ደግሞ አሸናፊ ነኝ።
እንኳን ደስ ያለ።
እንኳን አብሮ ደስ ያለ።
እንደዚህ ተሰብስቦ ሲያከብሩ ምን ተሰማኝ?
ደስ ነው ያለኝ። በዓሉን እንደዚህ ተጠርቼ እንደዚህ በማክበሬ ደስ ብሎኛል። ወደፊትም እንደዚህ እንዲበዛ ፈልጋለሁ። አመሰግናለሁ። መልካም አዲስ አመት ለሞላው ኢትዮጵያ ህዝብ።
አበባ
እኔ አትሌት ብርሃኑ አለሙ ባላለው የመጣውትም ከሜሪላንድ ስቴት ነው። እዚህ የመጣውት ደግሞ ያው አንድ እስከምኖር ሮጣለን የሚል የሩጫ መድረክ በማዘጋጀት የ5 ኪሎ ሜትር ውድድር ለመሳተፍና በዛውም ደግሞ ለኢትዮጵያን አዲስ አመት መግቢያ እንደመሆኑ እንኳን አደረሳችሁ የሚልም መልእክትን ለማስተላለፍም ያንን ደግሞ ከሌሎች ወገኖቼ ጋር ሆኜ ሴሌብሬት አድርጌ ለማክበር ነው የመጣሁት። ደስ በሚል ሁኔታም አክብረነዋል።
አስቀድመን ስትናገር አትሌቶች እንዴት ከተለያየ ቦታ መጣችሁ በአንድነት ለማሸነፍ እንደምትሰሩ ስትናገር ነበር?
አዎ፣ አሁን ምን አለ መሰለህ፣ ብዙ ጊዜ አትሌቲክስ በራሱ ባህሪ ከማንኛውም የፖለቲካም የዘር የሃይማኖት የቀለም ልዩነት ነፃ የሆነ መድረክ ነው። በፍጹም ነፃነት ነው። እኛውን ከተለያየ ማህበረሰብ ስለ ግማሹ ከኦሮሚያ ከአማራው ክልልም ከተለያየ ክልል ተወልደን ልንመጣ እንችላለን። ከተለያየ ማህበረሰብ ተወልደን ልንመጣ እንችላለን። ሀገራችን ኢትዮጵያን ግን ስንወክል ባንድ ባንድራዋ ባንድ አርማዋ ስር ነው ተጠልለን ምን ሄደው የህዝቦቿን አደራ ነው ይዘን ምን ሄደው እንደ አምባሳደር ነው ተሸለመ የኢትዮጵያን ህዝብ መዝሙር ነው ምን ዘምረው በዛ በታላላቅ እንግዲህ አስብ አያላን ሀገራት የሚባሉ ሁሉ በሚሳተፉበት ኢትዮጵያኖች ብዙ ጀግኖች አብቅላለች። ብዙ ጀግኖች የኢትዮጵያን ስምና ክብር ከፍ አድርገው እንዲውለበለብ አድርገዋል። እነ አበበ ቂላ እነ ሻምበል ማሞ ወልዴ እነ ክቡር ዶክተር ሻለቃ ኃይሌ ገብረስላሴ እነ ደራርቱ ሁሉ በሙሉ አንዲቷን ኢትዮጵያ ነው ስሟን ሲያስጠሩ የነበሩት እና እንደ አንድ ቤተሰብ እንደ አንድ ጭራሽ እንደ መንትያ ነው የምንተሳሰበው እንጂ እንደዚህ አይነት የመከፋፈል ልዩነት በፍጹም አይቼ ማላውቅም እኔ በህይወት በታሪክ ውስጥ። አትሌቲክስ የበለጠ ይገልጻል ብዬ አስባለሁ አንድነት።
አመሰግናለሁ።
እኔም አመሰግናለሁ።
ሰዋበች ገዳት ይባላለሁ። ከጎንደር ነው የመጣሁት። ዛሬ እዚህ ሶሊዳሪቲ ሙቭመንት የኢትዮጵያ አንድነት ሙቭመንት አብሬ ከኢትዮጵያኖች ጋር ለማክበር ነው የመጣሁት እና አላማው አሁን ያለው ገቨርንመንት ኢትዮጵያን ለመከፋፈል በብሔር ለመከፋፈል ያሰበውን በዛም ምክንያት ብዙ ዘመዶቻችን እየተጎዱበት ባለበት ሰዓት ያንን ከወገናችን አለን ለማለት አዲሱን አመት ደግሞ ለኢትዮጵያ ህዝብ ያለበት ጨለማ ወጥቶ የዚህ ምን ይዞ አመት የተሻለና ፍትህ የተሞላበት እንዲሆን ለመመኘት ነው የመጣሁት ዛሬ።
ስሜ ኦባን ይባላለሁ። የሰብአዊ መብት ተሟጋች ነኝ እና ዛሬ አንድ ሩጫ መባል የኔ ኢቨንት ነበር። አላማው ምንድነው? ይሄ በሩጫ እኛ የታወቁ ሰዎች ነን በሩጫ ስፔሻል ኢትዮጵያውያን። በአዲስ አመት ሲሆን አንድ ነገር እኛ አንድ ላይ የሚያመጣበት ነገር ማለት ነው እና ሩጫው ሲናሰብ ጥሩ ነገር ይመስለኛል። አንድ ላይ እንድንሆን በቃ ምሮቱ ሰዎች ይሮጣሉ፣ ምራምዱ ሰዎች ያራምዳሉ እና በቀውልምስ ምን ይገናኝበት ማለት ነው። የጅግጅቱ የአዲስ አመት ይሆን ያ አዲስ አመት የውቀኑ ሳይደረስ በፊት ከሌሎቹ ሰዎች እንድቤታስም ማለት ነው እና የዋና አይዲያ እሱ ነው።
ስለዚህ ቤተሰብ መሰብሰብ ነው።
ኤግዛክትሊ ቤተሰብ መሰብሰብ ነው። የኛ ስሎጋን ምንድነው? አንድ እስከምንሆን ንሮጥ እና አንድ ላይ ሆነን እናሸፈናፋለን ማለት ነው። አንድ ላይ ከሆነን ማለት ነው ውስጣችን ያለ ነገር ነው። እና ዋና ደግሞ ምንድነው? ለእርቅ ነው። እርቅ ከማን ነው? እርቁ ከራሳችን ነው። እና አግራችን ያለን ፕሮብለሙን እናቃለን፣ አገር ቤት ያለው እኛ እናቃለን። እና ይሄ ነገር ለማስተካከል ደግሞ እንደ አንድ ሰው እንደ አንድ ዜጋ መመልከት አለበት። ውስጣችን ያለ ጥላቻ መፈወስ አለበት ማለት ነው። ያድክስ አለ መልእክት ካለ ለወንድሞቼና እህቶች ዋና ዞሮ ኢትዮጵያዊ ነን አንድነን ባንስማማ ያለ ገጂ ወር የነተቋሚም አደህነ ደ ሃንድስ ብንንና ያለን ሄቺ ነገር ነው። ሄቺ ነገር ደሞ ፍረስ የለበት ማንዲ አማርኛ አባባል አለ ዩ ኖ ኢትዮጵያ ኮሩ ጅጉርጉር ነው ይላሉ። ጅንጉርጉር ለምኖር ንብር በህይወት መኖር አለበት። ያ ንብሩን ጠብቅ ጅንጉርጉራችንን ለማግኘት እና ለናንተ የሚያስተላልፈ መልእክት ካለ ያው ብቻ ነው በፍቅር እንኖር።
አሸባሪዎች ከ16 ዓመት በፊት ዩናይትድ ስቴትስ ላይ ያደረሱት ጥቃት ዛሬ ዋሽንግተንና ኒውዮርክ ውስጥ ታስበዋል። አልሻባብ የዩናይትድ ስቴትስ ዜጎች ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓጓዙ ውጭ ጉዳይ ሚኒስቴር አስጠንቅቋል። አልሻባብ በመዛቱ ከወትሮ ቀለል ያለው አርማ አውሎ ንፋስ ፍሎሪዳና ደቡብ ጆርጂያን መታ።
ይሁን ነበር ሰዓታችን። ክብራትና ክብራና አድማጮች መልካም አዲስ አመት። ጤና ይስጥልኝ።
ደህና ደሩ። Thank you.